ሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አንባቾቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከጥርሱ የታጠቀውን ጠላት በሚገባ መክቷል። ለክ እንዳሁኑ ከውስጥ የወጡ ተምቾች ለጠላት አዝራው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋብሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍርከን ክፍል 21 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ዳሽ ጎዳ ይጎዳ ተፈጥሮ ተውቀት ነው። ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ይሉኝን ያላለ የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው በልሽ ይገለቃ ተፈጥሮሽ ፍጹም ነው
መጽሐፍት ዓለም የመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 21 ምዕራፍ 34 የእንግሊዞች ቀይ መስቀል How do you do? እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሠ ነገሥቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በዝግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሠ ነገሥቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቆስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ለራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ሕይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ሕይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገልሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ሥራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ ከእሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማሚዎች፣ በተጨማሪም ብዙ የሶማሊና የህንድ ሾፌሮችና መካኒኮችን የያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከለም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። ከነዚህ ተጓዥ ጀብደኞች መካከል ካፒቴን ስሚዝ እንደ ቀዳሚ ምሳሌነት ሊጠቀስ ይገባል። ካፒቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በ40ዎቹና በ50ዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት እድሜ ውስጥ እንኳን ያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረገጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ፣ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አሁን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ጰ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፕቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። በአውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ ረግጥኳቸው የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሽዋን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው። አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ እዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ህይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበርን ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርትሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዝርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት። ይሄው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ እነዚህ ከብቶች ጣሊያኖቹን ማለቱ ነው በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የመስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላናቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳን ስላልተሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች ባንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት። ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳን እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪና መደበቅ መከራ ነው። አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥልጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በመድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደመተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል። ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሰ ነገስቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን ከአዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኑን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሰ ነገስቱ ይሄዳል። ታዲያ እነዚያ ሁሉም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሰ ነገስቱን ጦር ፍለጋ ሲዞሩ ባንድ ለሊት በቅላልና አድጋ እንዲ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ ይችን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የሳት ቦምብ ጭነታቸውን እያወረዱባት የሳትራት አደረጓት። እዚህ ላይ ጣሊያኖች ለኢትዮጵያ መልካ ምድር ከማንም በላይ ጠንቀቀው ያውቃሉ። እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስደንቀን አይገባም። መስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። ከአንድ የንጉሰ ነገስቱ መኳንንት ከብላቴን ጌታ ሕሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሰ ነገስቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሉም አካሄዳቸው ከጦሩ በኋላ ነበር። ነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር ቀኝ ኋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር። ምንም እንኳ ወደ ኋላ ለመመለስ ከንጉሰ ነገስቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ አርጉም የጣሊያን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር። እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር። ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር። ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው። ጣሊያኖች የት እንዳሉ ስለማናውቅ መብራት ማብራት አንችልም። እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው። ይቺን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል። በዚህ መልኩ ስናዘግ ማድረን ሊነጋጋግድም ካንድ አፋፍ ላይ ደረስ። ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና ያዘቦች መሬት ተዘርግቷል። እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው። እታች ቆላ ውስጥ ራያና ዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን። መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ ይቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ ያለችኝ። መንገዱ በጣም ቀጭን ከመሆኑም በላይ አሁንም የሚጠማዘዝ ገደል የሚበዛባት ናት። እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው። ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የአርባ ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያውን የጭነት መኪና በዚህ አይነት ጠመዝማዛና ቀጭን መንገድ ላይ አጣን። እንዳልኩት እንዲህ አይነት ጠመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ሳፋሪዎቹ ወርደው መኪናው ከጫነው ውድ ዕቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ሥራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ብዙም ሳንሄድ ሌላ አደጋ አጋጠመን። ከፊት ለፊት ይሄድ የነበረው መኪና መንገድ ዘግቶ ቆመ። በዚህ ጊዜ ቀጭኑ ረጅሙና ቀልጣፋው ዶክተር ሜሊ ምን ተፈጠረ እያለ ከኋላ እየሮጠ መጣ። ሞተሩ ጠፋ ሲል የሶማሌው ሹፌር መለሰለት። መስራት ይቻላል? ጠየቀው ሹፌሩን። አላውቅም ሲል ሹፌሩ መለሰለት። ጥሩ፣ በዚህ ውድ ጊዜያችንን አናጠፋም። ጠቃሚ ዕቃዎችን ብቻ አውርዱና ወደ ገደል ወርውሩት አለና ቀጭን ትዕዛዙን ዶክተሩ አስተላለፈ። በርካታ ሰዎች ከመኪናው ውስጥ ይጠቅማል የሚሉትን ነገር አውጥተው ከጨረሱ በኋላ እነዚያ ሰዎች ከመኪናው ጀርባ ዞረው ተጋግዘው ወደ ገደል ውስጥ ወረወሩት። በዚህ መልኩ በጉዟችን ቀጥለን ከራያዎች ከአዘቦች ድንበር ደረስ። የእንግሊዞቹ ቀይ መስቀል አሁንም ገና 14 መኪናዎች አሉት። አሁን ወደ ቆቦ እየተቃረብን ነው። በዚህ የራያዎች ግዛት እንኳን የውጭ ዜጎች ቀርቶ ዋነኞቹ የሸዋዎቹ ጦረኞች እንኳ ተዋግተው ነው የሚያልፉት። በእንግሊዞች ቀይ መስቀል ማህበር መሪ ዶክተር ጆን ሚሊ ጥብቅ ትዕዛዝ ሁላችንም መሳሪያዎቻችንን በተጠንቀቅ ይዘናል። እኔ በተቀመጥኩበት መኪና ጋቢና ውስጥ ለኔና ለሾፌሩ መሳሪያዎቻችንን ማስቀመጫ በቂ ቦታ ሲኖር፣ በሌሎች መኪናዎች ጋቢና ውስጥ ለሶስት ለአራት የተቀመጡት ግን መሳሪያዎቻቸውን በግልቦቶቻቸው መካከል አቁመው መያዝ አለባቸው። እኔ በተሳፈርኩበት የጭነት መኪና ውስጥ ከንጉሠ ነገሥቱ ለቀይ መስቀል ማኅበር የታዘዙ በርካታ ታጣቂ አጃቢ ኢትዮጵያውያን ወታደሮች ተጨናንቀው ተቀምጠዋል። ጥቂቶቹን በተንቤን አቃቸዋለሁ። እነሱም ደግሞ እኔ የራስ ካሳ ፈረንጅ መሆኔን በደንብ ያውቃሉ። እንዲህም ሆኖ ከፊታችን በር ዘግቶ የሚጠብቀንን የራያና ዘቦ ጦር ተዋግቶ ለማለፍ መሞከሩ ፈጽሞ የማይታሰብ ጉዳይ ነው። እንደ ኢትዮጵያውያን ውስጥ አዋቂዎች ግምት ከፊታችን በቀላሉ ከአስር ሺህ በላይ የሚሆኑ የራያና ዘቦ ጦረኞች ይጠብቁናል። ምሳ ሰዓት ግድም ላይ መንገድ ቀዳጁ መኪና ሲቆም ሌሎችም መቆም ጀመሩ። እንደ ሁል ጊዜው ሁሉ መኪናው ቀላል ብልሽት ገጥሞት ከሆነ ለተወሰኑ ደቂቃዎች ቆመን መኪናው ተጠጋግኖ በጉዞአችን እንቀጥላለን። አሁን ስንቆም ምን እንደገፋፋኝ ሳላውቅ እስቲ እግሮቼን ላፍታታ ብዬ የተበላሸውን የመኪናውን በር በመከራ ታግዬ ከፈትኩት። ከመኪናው ውስጥ ወርጄ ጥቂት እርምጃዎች እንደተራመድኩ አንዲት ደረቅ ጥይት ጮኸች። በፍጥነት ወደ መኪናው ብመለስ ከጥቂት ሰከንዶች በፊት ተቀምጨበት የነበረው የመኪናው መቀመጫ በጥይት ተቦድሶ አገኘሁት። ምናልባት ከኋላ ከተቀመጡት አጃቢ ወታደሮች አንዱ ባርቆበት ሊሆን ይችላል። የሆነው ሆኖ ከጥቂት ሰከንዶች በፊት በሆነ ምትሃታዊ ኃይል ተገፋፍቼ ከዚያ መኪና ውስጥ ባልወርድ ኖሮ እስከ መጨረሻው አንቀላፍቼ ነበር። ብቻ አትሙች ያላት ነፍስ አይነት ሆኖ በድል ተረፍኩ። የሞት ጽዋዬ ገና አልሞላችም ነበር። በዚህ መልኩ እድሌ አንድ ጨዋታ ካሳየችኝ በኋላና የጣሳ ምግብ ምሳ ከተበላ በኋላ በአዝጋሚው ጉዟችን ቀጠል። አሁን አንድ ወጣት እንግሊዛዊ እኔ በተሳፈርኩበት መኪና ጋቢና ውስጥ ስለገባ ሶስት ሆነናል። ይሄ ወጣት እንግሊዛዊ ከብሪስቶል አካባቢ የመጣ ነው። ብቻ ይህ ወጣት ጨዋታ አመጣና ስለ ሆላንዶቹ ዶክተሮች ገጠመኝ ያወጋኝ ጀመር። ወደ ሰሜን ጦር ግንባር እንዲሄድ የታዘዘውና ምን ጊዜም በሰሜኑ የጦር ግንባር ያልደረሰው የሆላንዶቹ የቀይ መስቀል ማህበር እድል እጣ ፈንታ በጣሙን የሚገርም ነው። ምንም እንኳ የሆላንዶቹ የቀይ መስቀል ማህበር በጥሩ ሁኔታ የተደራጀ በርካታ ዘመናዊ መኪናዎች የህክምና መሳሪያዎችና መድኃኒቶች ከበርካታ ዶክተሮችና አስተማማኞች ጋር ያሉት ቢሆንም ያለምንም ስራ ካልጋወራሹ ጋር በደሴ ተቀምጦ ወርቅ ጊዜውን በከንቱ አሳለፈ። ለዚህ መሰለኝ በደሴ ያለምንም ስራ የተቀመጠው የሆላንዶች የቀይ መስቀል ማህበር መሪ ቢያንስ በበርካታ የጭነት ከብቶች መድኃኒቶችን አስጭኖ ከሁለት ዶክተሮች ጋር በሰሜኑ የጦር ግንባር ለሚፋለመው የራስ ካሳ ጦር የተላከው። እነዚህ ሁለት ዶክተሮችና ጭነቶቻቸው 50 የሚሆኑ ታጣቂ የደሴ ልጆች አጅባቸው ነበር። አሁን በመናልፍበት መንገድ ማለትም በዋድላና በቆቦ መካከል እነዚህን ሁለት ዶክተሮችና አጃቢዎቻቸውን የደሴ ልጆች ዘመናዊውን የጣሊያን መሳሪያ የታጠቁ አዘቦዎች ያገኙአቸውና ጦርነት ይከፍቱባቸዋል። 50ዎቹ ታጣቂ የደሴ ልጆች ከአዘቦዎቹ ጋር ጦርነት ገጥመው ወደ መረታቱ ሲቀርቡ ይሸሻሉ። በሽሽቱ አንዱ ዶክተርና ጥቂት ታጣቂ የደሴ ልጆች ነፍሳቸውን ሲያተርፉ ሌሎቹ እስከመጨረሻው ተዋግተው ወደቁ። ሁለተኛው ዶክተር በሁለት ያዘቦዎች ጥይት ተመትቶ እየተንቋቀቀ ወደ ቁጥቋጦዎች ውስጥ ገብቶ ለመሰወር ቢሞክርም የጊዜ ጉዳይ ይሁን እንጂ አዘቦዎቹ እንደሚያገኙት እርግጠኛ ነበር። በተለይ ቆስለው የወደቁትን አጃቢዎቹን የደሴ ልጆች በወደቁበት አንገታቸውን በካራ ያረዱ ብልቶቻቸውን ሲቆርጡ ባየ ጊዜ ሞት አይቀሬ መሆኑን አውቆ ሽጉጡን ሊጠጣ ቢፈልግ ሽኩቱን ተመትቶ በወደቀበት ቦታ ላይ እንደጣለው ስለተረዳ አይቀሬውን ሞት መጠበቁን ተያያዘው። ብዙም ሳይቆይ አዘቦቹ ዶክተሩን አገኙት። ግን በዚያ ወልጋዳ ካራቸው አንገቱን አርደው አልገደሉትም፣ ብልቱንም አልነኩበትም። ብቻ ለራሱ ግር በሚያሰኝ ሁኔታ በተራ ቃሬዛ ተሸክመው ወደ ሰፈራቸው ወስደው ቁስሉን አክመው ኪጠግብ አብልተውና ጠጥተው ከቁስሉ አገግሞ ትንሽ ጠንከር ሲል በቃሬዛ ተሸክመው የኢትዮጵያ ወታደሮች ጠዋት በትክክል ሊያገኙት በሚችሉበት ቦታ ላይ በሌሊት ወስደው በቃሬዛው ላይ አስተኝተው ጥለውት ሄዱ። ወጣቱ እንግሊዛዊ ይህን አስደናቂ ታሪክ ገና ሳይጨርስ ሶማሌው ሾፌራችን የመኪናውን ፍሬን በድንገት ረግጦ ቆመን። እስካሁን ከፊት ይሄዱ የነበሩት ሶስቱም መኪናዎች ቆመዋል። ከኋላ የሚከተሉንም በየተራ እየመጡ ተደርድረን ቆምን። በርካታ ፈረንጆች መሳሪያዎቻቸውን በተጠንቀቅ እንዲያዙ ድምጻቸውን ከፍ አድርገው ይከራከራሉ። ኢትዮጵያውያን አጃቢ ወታደሮቻችንም እየተጠራሩ በቡድን በቡድን ሆነው ይመክራሉ። ምን ተፈጠረ? ሁሉም የሚያነሳው ጥያቄ ነበር። በንጉሥ ነገሥቱ በራሳቸው የእንግሊዙን ቀይ መስቀል ማህበር መንገድ እንዲመራና በታጣቂ ወታደሮቹ ካደጋ እንዲጠብቅ ጥብቅ ትዕዛዝ ተሰጥቶት የተሾመው ጺማሙ የኮረሙ ቀኛዝማች ፊት ለፊታችን ከተዘረጋው ሜዳ ማዶ ላይ ወዳለው ጫካ መሳይ ቁጥቋጦ በእጁ እያሳየ ና አዘቦ ራያን አደ። ቀኛዝማቹ እነዚህን ሁለት ቃላት ሲናገር ከሁኔታው በቃላት ልገልጸው የማልችለው ጥላቻ በገጽታው ላይ ይታይበታል። ባንድ ቃል ባንዲት የኮረሙ ቀኛዝማች ቃል ሁላችንም ከፊት ለፊታችን ታግለን የማንወጣው አደጋ እንደሚጠብቀን ተረዳን፣ ተገነዘብን። እኔ ለሰው አገር ሰው ራያ ወይም አዘቦ የነዚህ ሁለት ጎሳዎች ልዩነትም ሆነ አንድነት ግልጽ ብሎ ባይታየኝም ሁለቱም ግን አደጋዎች፣ ለዚያውም ከአደጋዎች ሁሉ የከፉ አደጋዎች መሆናቸውን አሳምሬ አውቃለሁ። እነዚህን ራያዎችና አዘቦች የትግራይ የጎንደር የዋግ የጎጃም የወሎና የሸዋ ሰዎች አረመኔዎች ይሏቸዋል። ምናልባትም እንዲህ ባንድነት አረመኔዎች ናቸው ብለው ሲሏቸው የራሳቸው የሆነ ምክንያት ሊኖራቸው ይችላል። በማይጨው ጦርነት በዚያች ቀውጢ ሰዓት በሰሩት ሥራ ግን እኔም አረመኔዎች ናቸው ከማለት ወደ ኋላ አልልም። ምንም እንኳ አዘቦች በቁጥቋጦዎች ውስጥ በደንብ ተደብቀው ቢመሽጉም ለጦረኛው ለኮረሙ ቀኛዝማች አይን ግን መሰወር አልተቻላቸውም ነበር። አዘቦች መጥፎ ሐሳብ ባይኖራቸው ኖሮ አይደበቁም ነበር እያለ የኮረሙ ቀኛዝማች ወደፊት እንዳንሄድ አገደን። አዘቦቹም እንዳየናቸው ገባቸው መሰለኝ ቀስ በቀስ ደረጃ በደረጃ ከተደበቁበት ቁጥቋጦ ውስጥ እየወጡ በሜዳው ላይ ተደርድረው ወንድ ይሆንሽ ጠጋበይ በሚል አይነት በንቀት ይመለከቱን ጀመር። አብዛኞቹ ዘመናዊ የሚባለውን የጣሊያን መሳሪያ ታጥቀዋል። ረጃጅም ጦር የያዙትም እኛን ገለው መሳሪያዎቻችንን ሊታጠቁ ሳይቆርጡ አይቀርም። ብቻ ተፋጠናል። በመኪናዎች መካከል እየተዘዋወረ ለውጊያ ብቁ የሆኑ ሰዎችን ሲሰበስብ የቆየው ዶክተር ሚሊ በሉ ቦታ ቦታችሁን ያዙ ሲል ቆራጥ መመሪያ አስተላለፈ። ሁላችንም ይመቻል የምንለውን ቦታ ይዘን ጠመንጃችንን አቀባብለንና ወድረን ለመከላከል በተጠንቀቅ በቆምንበት ሰዓት ካፒቴን ስሚዝ እንደ ሁል ጊዜው በግዴለሽነት ጠመንጃውን ዘቅዝቆ እንደያዘ በግራ እጁ የጨበጣትን ያለቀች የውስኪ ጠርሙስ አንጠፍጥፎ ከተጎነጨ በኋላ ባዶዋን ጠርሙስ ወረወራት። ከዚያም ከመኪናው ውስጥ አዲስ የውስኪ ጠርሙስ አውጥቶ ቡሹን በጥርሱ ከፍቶ ከወረወረ በኋላ በረጅሙ አንዴ ተጎንጭቶ መንገዱን በቀጥታ ወደ አዘቦቹ አቀና። ይህ ጀብደኛ ሰው ካፒቴን ስሚዝ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ ከጨበጠው የውስኪ ጠርሙስ ደጋግሞ ከተጎነጨ በኋላ እስቲ ምን እንደሚፈልጉን ጠይቃቸው ብሎ በቀጥታ ወደ አዘቦቹ ሲሄድ ጢማሙ የኮረሙ ቀኛዝማች እባክህ ልጄ ይሄን ጅል ፈረንጅ ቆም በለው አለኝ። በኮረሙ ቀኛዝማች አነጋገር የሳኩትን ያህል ስቄ ይሄ ጅል ፈረንጅ እንዲቆም ባፋጭለትም ወደ ኋላ እንኳን ለመዘር ሳይሞክር ውስኪ የጨበጠችውን ግራ እጁን ብቻ ወደ ላይ አንስቶ አይዞን አይነት ነገር ምልክት ሰጥቶኝ በጉዞው ቀጠለ። ካፒቴን ስሚዝ ወደ አዘቦች እየቀረበ ቢሄድም አዘቦች ምንም አይነት የጠብ ምልክት አላሳዩትም። አንዲት ጥይት ሳትጮህበት ጀብደኛው ካፒቴን ወደ አዘቦቹ ሰፈር ተቃረበ። አዘቦች ይህን ጀብደኛ ሰው ሊገድሉት ቢፈልጉ ኖሮ ገና ድሮ በሩን ታተኩስ ብትንትኑን ባወጡት ነበር። ግን ምንም ሳይተኩሱበት በሰላም ከመካከላቸው እስኪያስገቡት ድረስ አፍጠንና ትንፋሻችንን ውጠን ተከተል ነው ባይናችን። እዙም ሳይቆይ ጀብደኛው ካፒቴን ስሚዝ እንዳካሄዱ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ እያለቀች ያለችውን የውስኪ ጠርሙስ አሁንም እየተጎነጨ በሄደበት ፍጥነት ተመልሶ መጣ። የሁላችንም ጥያቄ የነበረውን ምን አሉ ብሎ ዶክተር ሚሊ በጉጉት ጠየቀው። አሁን ካፒቴን ስሚዝ ጠርሙሱን በንዴት ወርውሮ ሌላ አዲስ ጠርሙስ ከመኪና ውስጥ አውጥቶ ሊከፍት እንኳ ሳይሞክር ፈረንጆች ከነመኪኖቻቸው ከነጓዛቸው ማለፍ ይችላሉ፣ የሸዋ ወታደሮች ግን አንዱም ማለፍ አይችልም ብለዋል አለና ያን ሙሉ የውስኪ ጠርሙስ ወርውሮ ካለቱ ጋር ሊከሰክስ ካሰበ በኋላ መልሶ በጥርሱ ቡሹን ከፍቶ ባፉ ተጎነጨ። ቀጥሎም አንድ ጊዜ በረጅም ተጎንጭቶ ጠርሙሷን ለኔ አቀበለኝ። እኔም የቻልኩትን ያህል ተጎንጭቼ ስለ አዘቦች በተለይ ራያዎች በሸዋ ሰው ላይ ስላላቸው ጥላቻ ወደ ማሰላሰሉ ገባው። የሸዋ ልጆች በአመዛኙ ኦሮሞዎችና አማራዎች ናቸው። ራያዎችም በዘር ኦሮሞዎች ናቸው ይባላል። ታዲያ በዘር አንድ ከሆኑ ይህን የመሰለ ጥላቻ በመካከላቸው እንደምን ሊፈጠር ቻለ? ወደ ደብረ ታቦር ከመብረሪ በፊት አንድ ስለ ኢትዮጵያ ውስጥ አዋቂ የታሪክ ተመራማሪ ፈረንጅ በዚያች የግሪኩ ቡና ቤት ውስጥ ተቀምጠን የዚያን የግሪክ የውሸት ውስኪ ስንጠጣ እንደ ቀልድ ያለኝ ነገር ትዝ አለኝ። የምኒልክ ልጆች የሸዋ ልጆችን ማለቱ መሰለኝ ወደር የማይገኝላቸው ተዋጊዎች ናቸው፣ ግን ጥሩ አስተዳዳሪዎች አይደሉም ነበር ያለኝ። ይህ ሁሉ ጥላቻና ቂም በቀል ካስተዳደር ጉድለት የመጣ ይሆን? እኔ እንዲህ በሐሳብ ርቄ ሲሄድ ዶክተር ሜሊ ንጉሠ ነገሥቱ እንዲያጅቡት በኮረሙ ቀኛዝማች አዛዥነት የሰጡትን ጦር እዚህ ለአዘቦች ጠመንጃ ኢላማ መምቻ እንዲሆኑ በትኖ መሄዱ ከብዶት ለመወሰን ተቸግሮ 10 ጊዜ ጸጉሩን እንደ መንጨት እያለ ሲንቆራጠጥ እና ሲጨነቅ፣ አይዞን ዶክተር፣ አንተ ሰዎችን ይዘህ ሐሳባቸውን ሳይቀይሩ በፊትህ ሂድ፣ እኔ ከነዚህ ምስኪኖች ጋር ቆያለሁ፣ እስከ ነገ ጠንክረን ከቆየን ምናልባት ቀዳሚው የንጉሠ ነገሥቱ ጦር ይደርስልናል እያልኩ ላግባባውና አዘቦቹ በከፈቱለት በር ቢያንስ በኃላፊነት ያመጣቸውን ሰዎቹን በሰላም ይዞ እንዲያልፍ አደፋፈርኩት። የኔን ከኮረሙ ቀኛዝማች ወታደሮች ጋር የአርባ ቀን እድላቸውን ለመካፈል መወሰኔን የሰማው እብዱ ጀብደኛው ካፒቴን ያችኑ የውስኪ ጠርሙሱን እንደ ጨበጠ እኔ ተደግፍቴ ወደ ነበረው ቋጠኝ መጣ። ካፒቴን ፓብለሳክ፣ እባክህ ከዚህ እብደትህ ጋር አብሬ እንድሞት ፍቀድልኝ ብሎ በሳቅ ፈረሰና ቀጥሎ፣ ታውቃለህ ካፒቴን፣ በዚህ ምድር ላይ ከኔ በላይ እብድ ያለ አይመስለኝም ነበር። በርግጥም የለም፣ ግን አንተ ወንድሜ እየደረስክብኝ ነው እያለ ቆይቶ፣ እኔም ከካፒቴን ፓርለሳክ ጋር እቀራለሁ አለ። የዚህ እብድ ሰው ከኔ ጋር በዚህ የቆቦ ድንበር ላይ መቅረት ባይገርመኝም፣ ለመሆኑ በምን ቋንቋ ተግባባችሁ ስል ከአዘቦች ጋር በምን እንደ ተግባባና እንደ ተደራደረ ጠየቅኩት። አሁንም ያችን ውስኪውን ሁለት ጊዜ በረጅሙ ከተጎነጨና ውስኪው ያረደውን ጉሮሮውን እንደ መሞረድ እያደረገና ጠርሙሱን ለኔ እያቀበለ፣ በአንድ ወቅት እዚህ ነበርኩ አለኝ። ምንም እንኳ ይህ እብድ ካፒቴን ስሜትህ ከኔ ጋር አብሮ ለመቅረት ቢወስንም አንተ ካልሄድክና መንገዱን ካልከፈትክልን አንዳችንም አንሄድም ስላሉት፣ አዝናለሁ ካፒቴን ፓርለሳክ፣ ካንተ ጋር መሞት ክብር ነበር እያለ እየቀለደብኝ፣ እሱ ከመኪኖቹ ፊት ቀድሞ እንደ ሁል ጊዜ ሁሉ ጠመንጃውን በቀኝ እጁ በግራ እጁ ሁል ጊዜም የማትለየውን የውስኪ ጠርሙስ አሁንም እየሳመ ቀጥ ብሎ ወደ አዘቦች ሄደ። እኛም እድላችን ጨክና አልጨከነችብንም። የተቆራረጡ ጦረኞች ቀስ በቀስ መጠረቃቀም ሲጀምሩና ኃይላችን እየተበራታ ሲመጣ አዘቦች የዘጉትን በር ከፍተው ተበታተኑ። እኛ የአዘቦችን መሬት ስንሻገር የነ ዶክተር ሚሊ መኪኖች ገና ድሮ ደሴ ገብተው ነበር። የአዲስ አበባ ወሬኞች ስለ ካፒቴን ስሚዝ ብዙ ሲያወሩ ሰንብተዋል። እርግጠኛ ነኝ ይህ ጀብደኛ ሰው በሁለቱ የተንቤን ጦርነቶች የመሳተፍ እድል ቢኖረው ኖሮ ታሪክ ሊጽፈው የሚገባ ጀብድ በሰራ ነበር። ግን እኛ በተንቤን የጦር አውድማዎች ስንዋጋ እሱ በደሴ ድንኳኑ ከብቸኛዋ ጓደኛው ከውስኪው ጋር ዓለሙን ይቀጭ ነበር። የአዲስ አበባ ወሬኞች ስለዚህ እንግሊዛዊ ካፒቴን ሳይሆን ስለ ልጁም ጦር በሰፊው ብዙ እያጋነኑ ያወሩ ነበር። نزيخ يدي سبا ورينيوش عبيتشو بكورم كنغو سنغستوغار اندى تغنان ينا بسامينو يتور جنبار سلاسا يو ودر يمائي جنجي لد جغننت يدي جازماج نت معرق ستوت شوموت شلموت اندلجاتشو اكفو ساموت ايالو عينيوطا يوشتوري سياورو تسمتوال ارغت نغوسا نغستو لابيتشو ياللاتشو نادناكوت بنيا بساو اگر سووش فيت انكوا سايدبكو تناغروال كزيام مالفو يتشي اندفريد جازماج كنيام بلا جبدو يسراتشن دهونا انسامال بلو فني فيت تناغروال جن نغوسا نغستو انكوان اكفو اندولدو لجاتشو ليسموت كارتو تغكلن ياسمو انكوان من اندهونا قمتوم يلاچوم تنغرو منالوات دجازماج عبر راكاسا يوك اندهون انجي ليلا يم يوك مانم تلقشوم يلم يهونو هونو تلقوكم نغر كلاچنم بزي ملكو يرايان نايازبوچن مريت تشاگرن بسلام عدي سببا قبتنال مراف سلاس عمست تسفاريس كانوش يك الدج في السامي بما يجو سلدر رسبن شنفت عدي سبباوست مجم مريا يترددوسو يعدي سبباو تيليغرافيس تنبر يعدي سبباو تيليغرافيس بيتلم مدو ساعت كنياغار لمقنانيات دي موكرم ينيا ريديو دنكورا نبر نم ياقف تانا وطات تيليغرافيست بمايچاو يدرس ابنن شنفت لمردات جيزي الف جبتم يراسكا ساطور بتنبين سيشنف يراسكا سام ريديو دنقرا سلنبر يالج بمايچاو مشنفاچنن ترتوت نبر كزي بتچماري كمايچاو طورنت شنفت بوحالا جانوي ان يمچرشا تيليغرام لتيگيمنن استلالفو نبر تلغراف اچو ينيا جغنوچونا تامانيوچ وتادروچ بمايچو يطرادما ودقال جغنوچون يمقواريام گيزي يالنبرنم يترفوتم بابزانياو قوسلوال بزيچ يجانو تلغراف تيگيمنن ييتيوپيا سراويت بمايچو مشنفوننا مرتاتون اوقاو لوقتو ياديس اباباو مري دشماگليو يجان هو يوچ قداي منيستر ده بلاتين جيتا هروي ساستا وقو عالكرو مسل بلاتين جيتا هروي عدي سببا آدقالاي ايو دكتش اندهونيش تررتو بطور جنبار كالتسلفوت منيسترو تشاچو غار لليتون سيمكرو عدرو يتيبيا وانا كتما عدي سببا ودنك كانت انديز زاور عدرغو عهون يتيبيا وانا كتما نكامت نات بلاتين جيتا هروين يتيبيان وانا كتما ودنك كمتين ديا الزابورو ياسكددات شو مكنيات بمايي شو بيتيبيا سراويت لايس لدر رسو شنفت ياغنيوت يتقرارت اوري بجاس ايهون سمونون بادي سببا آنات لاي يميان جاببوتي تاليان يسلل اوروپلانو يتشمر نگارون كفو مهونون آسامنو اتشونو يتيبيان وانا كتما ولو سايادر ودنك كمتين اندي الزاور وسنو بطول ميدا كالوالو منسترو تشاچو غار ለነቀምቴ ጉዞ ዝግጅት ጀመሩ። እንዲህ አዲስ አበባ አናት ላይ ቁጥራቸው በርከት ያሉ የስለላ አውሮፕላኖች ብቅ ባሉ ቁጥር የአዲስ አበባ ነዋሪዎች መላቀቱ በጠፋ ሁኔታ ተደናግጠው በየባህር ዛፉ ውስጥ ገብተው ሲደበቁ ሲሸሸጉ የውጭ ዜጎች በየኤምባሲ ውስጥ ቀድመው በተገነቡ ከአውሮፕላን ቦምብ ፍንዳታ መከላከያ ጉድጓዶች ውስጥ ይገቡ ነበር። የአዲስ አበባ ነዋሪዎች ስለ ጦርነቱ አስከፊነት ቅንጣት ያህል ግንዛቤ ያላቸው አይመስልም። ግንዛቤው ቢኖራቸው ኖሮ ለነዚያ የተረገሙ አውሮፕላኖች ጀግናውን ኢትዮጵያ ወታደር በመሸገበት ዋሻ ገደል ንደው ከነህይወቱ ከቀበሩ ርጉሞች በባህር ዛፍ ጫካ ውስጥ ገብቶ መሸሸጉ ምንም ፋይዳ የሌለው ነገር መሆኑን በተረዱት በተገነዘቡት ነበር። የውጭ ዜጎች ኤምባሲዎች በግቢዎቻቸው ውስጥ ባስቆፈሯቸው ካየር ድብደባ መከላከያ ጉድጓዶች ለመግባት ሲራወጡ ስለ ጦርነቱ አስከፊነት ቢያንስ በመጠኑም ቢሆን እየተረዱ ይመስላሉ። ይህ ጭንቀትና ፍርሃት ግን ዋጋ ቢስ ነበር። እንዲህ በርከት ብለው በአዲስ አበባ አናት ላይ የሚያንዣብቡት አውሮፕላኖች በአዲስ አበባ ከተማ ላይ በቦምብ ምትክ ወረቀቶች ብቻ ነበር የሚበትኑት። እንዲህ ቀኑን ሙሉ የጣሊያን አውሮፕላኖች አዲስ አበባን እየዞሩ የጣሊያን ባንዲራዎችንና በአማርኛ የተጻፉ በራሪ ወረቀቶችን ሲበትኑ በየባህር ዛፉ ጫካ ውስጥ ገብቶ በፍርሃት ሲንቀጠቀጥ የዋለው ሰው ወደ የጎጆው መመለስ ጀመረ። ማርሻል ባዶሊዮ በበራሪ ወረቀቶቹ ለአዲስ አበባ ሕዝብ እንዲህ ሲል የሰላም ጥሪውን አስተላልፏል። የኢትዮጵያ ወታደሮች ባሸንጌ ሐይቅ ዙሪያ በተለይም በማይጨው እንዳይሆን ሆነው ስለተሸነፉ አዲስ አበባን ያለምንም ደም መፋሰስ እንዲያስረክቡና ይህንንም የሰላም ጥሪ ተቀብለው በትላልቅ ሕንፃዎች አናት ላይ ባለ ሶስቱን ቀለም የጣሊያን ባንዲራ እንዲሰቅሉ ያዛል። መጋቢት 7 ቀን 1928 ዓ.ም ተመረጠ። በአዲስ አበባ ነዋሪዎች በሰፊው ይወሩ ከነበሩት ትኩስ ወሬዎች መካከል ጣሊያኖች 3 ቀን ባልሞላ ጊዜ ውስጥ አዲስ አበባ ይገባሉ የሚለው ይገኝበት ነበር። ምንም እንኳን ይህ ወሬ የጣሊያን ሰላዮችና አዋሻኪዎች እጅ እንዳለበት ቢታወቅም የጣሊያን ጦር ከአዲስ አበባ ርቆ ያለና ለተቀን መንገድ እየሰራ ስለሆነ በሶስት ቀን ውስጥ እንኳን ባይሆን በቅርቡ አዲስ አበባ መድረሳቸው ጥርጥር የለውም። ይህን የሶስት ቀኗን ወሬ አብዛኞቹ የአዲስ አበባ ሰዎችም አላመኑትም ነበር። በተለይም የአምባላጌን ተራራማ መንገድ አስቸጋሪነት አሳምረው የሚያቆ ሰዎች ሽንጣቸውን ገትረው ሊሆን አይችልም ሲሉ ተከራከሩ። እነዚህ ሰዎች ያላወቁትና ያልተገለጠላቸው ነገር ቢኖር ጣሊያኖቹ አስቸጋሪውን የአምባላጌ ተራራ በድማሚት እያፈረሱና እየናዱ የጥርጊያ መንገድ እየሰሩ በፍጥነት መጓዝ መጀመራቸውን ነበር። በኋላ ላይ አልጋ ወራሹ ከጥቂት ወታደሮች ጋር ከደሴ ተመልሰው አዲስ አበባ ሲገቡ ሁሉም ሊሆን ይችላል ሲሉ አመኑ። በእነዚህ በማይታመኑ ቀኖች ማናቸውም የአዲስ አበባ ሰው የኢትዮጵያ ንጉስ የት እንዳሉ እንኳን አያቅም ነበር። እና ሁሉም በተለይም ወሬኞች ስለ ጃንሆይ የአርባ ቀን ዕድል እየፈጠሩ ሲያወሩና ሲተነብዩ የአዲስ አበባ ሕዝብ መላው ጠፍቶት ሲጨነቅና ሲጠበብ ቀድመው ከጦር ሜዳ የተመለሱ ወታደሮች የተለያዩ የስማ በለው አይነት ወሬዎች ይዘው አዲስ አበባ ገቡ። ከነዚህ ከጦር ሜዳ ከተመለሱ ወታደሮች መካከል አንዳንዶቹ ጃንሆይ ጦራቸውን እየመሩ ያሸንገን ሐይቅ ሲሻገሩ በራያ ሽፍቶች ጥቃት ደርሶባቸው ጦራቸው ከፍተኛ ጉዳት ደርሶበት እሳቸውም ባሸንገ ሐይቅ ወድቀዋል ሲሉ፣ ሌሎች ደግሞ ጃንሆይ በራያ ሽፍቶች ጥይት ተመተው ሲወድቁ ባይኔ በብረቱ አይቻለሁ እያሉ ምስክርነታቸውን በመስጠታቸው አዲስ አበባ አሁን ሌላ አደጋ ላይ ለመውደቅ ተቃረበች። በሰሜኑ የጦር ግንባር የጠላትን ጦር ገጥመው ሲዋጉ ሲመክቱና ሲከላከሉ ቆይተው በማይጨው ጦርነት ድል ተመተው ለሂተውና ተርበው ወደ ትውልድ አገራቸውና መንደራቸው የሚመለሱት እነዚህ ጀግኖች አዲስ አበባ ሲገቡ አዲስ አበባዎች በወጉ እንደ ጀግና ከመቀበል ይልቅ እንደ ቀማኛና ሌባ ይቆጥሯቸው ጀመር። በዚህም ምክንያት እነዚህ ረሃብ ያንገላታቸውና የሽሽት ሩጫ ክፉኛ የጎዳቸው አንበሶች ቁጦችና ብስጮች መሆን ጀምረዋል። ይህም አዲስ አበባን ለሌላ አደጋ እየጋበዛት እየገፋፋት ነው። አዲስ አበባ በዚህ መልኩ አደጋ እርግዛ ቀኗን ስትጠብቅ በርካታ ጓዝ የተጫኑ አህዮችና ጋሰሶች ወደ ነቀምቴ መንገድ ጀመሩ። ይህ ማለት ደግሞ ኢትዮጵያ ዋና ከተማ በትክክል ወደ ነቀምቴ እየተሸጋገረ ነው ማለት ነው። በርካታ አውሮፓውያን ገና ጦርነቱ ሊጀመር ግድም በጊዜ ወደ አገራቸው ሂደዋል። ወደ አገራቸው ያልሄዱት ጅቡቲ ተቀምጠው የሚሆነውን እየጠበቁ ናቸው። ሚያዚያ 10 እና ሚያዚያ 11 ቀን ጣሊያኖች በሶስት ቀን አዲስ አበባን እንደሚይዙ እርግጠኛ ነው እየተባለ በሰፊው ስለተወራ በአዲስ አበባ ያሉ በርካታ የውጭ አገር ዜጎች ጓዛቸውን እንኳን በቅጡ ሳይቋጥሩ ወተታቸውን ጥለው በባቡር እንደ ከብት እየታጎሩ ወደ ጅቡቲ ፈረጠጡ። እንዲህ እግሬን አውጪኝ ከሚፈረጠጡት አመዛኞቹ ለጃንሆይ ወታደር ያሰለጥሉ የነበሩ መኮንኖች ነበሩ። እነዚህ መኮንኖች በንጉሠ ነገሥቱ ቤተ መንግሥት ከፍተኛ ገንዘብ እየተከፈላቸው የንጉሠ ነገሥቱን ጦር ሲያሰለጣጥኑ ለረጅም ዓመታት በኢትዮጵያ በተላ ቢኖሩም ጦርነቱ ሲጀመር ግን እግራቸውን ከአዲስ አበባ አላነሱም ነበር። እንግዲህ የቁርጡ ቀን ሲቀርብ ግን እግሬን አውጪኝ ወደ ጅቡቲ ፈረጠጡ። የንጉሠ ነገሥቱን ጦር ሲያሰለጥኑ እስከ መጨረሻው ቀን ድረስ ከሥራ ገበታቸው ላይ ሳይነሱ የመጣው ይምጣ ብለው በአዲስ አበባ የቀሩ ቢኖሩ የስዊድን ተወላጅ መኮንኖች ብቻ ነበሩ። የመጣው ይመጣል ያበጠው ይፈነዳል እንጂ ከኢትዮጵያ አንወጣም ያሉ የውጭ ዜጎች የተለያዩ አገሮች ኤምባሲዎች ያቀረቡላቸውን ጊዜያዊ መጠለያ ተቀብለው ካራዳ ወጥተው በየኤምባሲው ጓሮ የድንኳን ከተማ ከተመው ተቀመጡ። አዎ ኤምባሲዎች በአብዛኛው በተላልቅ የድንጋይ ግንቦች ከመገንባታቸው በላይ በበርካታ ታጣቂዎች ሌት ተቀን ይተበቁ ነበር። በፈረንሳይ ኤምባሲ ከፈረንሳውያን በተጨማሪ ቼኮስሎቫኮች፣ ፖላንዶች፣ ሩሲያውያን፣ ግሪኮችና የሌሎችም አገር ዜጎች ስደት ገብተው ያንን በአበባ ያጌጠና የተሽቆጠቆጠ ግቢ ወደ ትልቅ የድንኳን ከተማነት ለወጡት። ይህ በፈረንሳይ ኤምባሲ ግዛት የተከተመ የስደት የድንኳን ከተማ ምናልባት ጣሊያኖች አዲስ አበባ ቢገቡና ጥቃት ለመሰንዘር ቢሞክሩ ይህን መሰሉን ጥቃት ለመከላከል ከተሰለፉት አልሞ ተኳሽ የሴኔጋል ወታደሮች በተጨማሪ በድንኳን ከተማ በስደት የሚኖሩት ወንድ ሴት ሳይባል ከኤምባሲው መሳሪያ ታድሏቸው ሁሉም በተጠንቀቅ ቆመዋል። ይህ በኤምባሲው ግቢ ውስጥ ያለ ትንሽ ጦር በመጠኑም ቢሆን ዓለም አቀፋዊነት ያለው ጦር ይመስል ነበር። የጣሊያን ጦር እንደተወራለት በሶስት ቀን አዲስ አበባ ባይገባም አዲስ አበባ አፋፍ ላይ ግን ደርሶ ነበር። አዲስ አበባን ቀድሞ ሂዶ እንዲይዝ የታዘዘው የጣሊያን ጦር ከደሴ የተነሳው ሚያዚያ 16 ቀን ነበር። አራት ቀን ቀደም ብሎ ሚያዚያ 10 ቀን ማርሻል ባዶሊዮ ዋና የጦር መምሪያውን ከመቀሌ ነቅሎ ደሴ ከተከለና ከሰፈረ ከአራት ቀን በኋላ ክፍለ ጦሩን አዲስ አበባን እንዲይዝ አዞ ላከው። እንዲህ የጣሊያኑ ጦር ያለ ብዙ ከልካይና አጋጭ አዲስ አበባን ለመያዝ እየገሰገሰ ሲቃረብ ቢያንስ አዲስ አበባን ከጠላት ጦር ለመከላከልና የጣሊያኑን ጦር መንገድ ላይ አግዶ ከማይጨው ተበትኖ ወደ አዲስ አበባ የሚመጣውን ጦር እድል ለመስጠት የመጨረሻ ሙከራ ለማድረግ የተወሰኑ ጀግኖች ወደ 5000 ገደማ የሚሆኑ ወታደሮችን ያቀፈ አነስተኛ ጦር ባጭር ጊዜ ውስጥ ተዘጋጅቶ ለመከላከል ከአዲስ አበባ ተነስቶ ወጣ። ይህ ወደ 5000 ገደማ የሚሆን ጦር የተሰባሰበው ከሁለታ ወታደራዊ ትምህርት ቤት ተማሪዎች፣ ከንጉሠ ነገሥቱ የቤተ መንግሥት ታጣቂ አሽከሮች፣ ከጦር ግንባር ከተመለሱ በአዲስ አበባ ዙሪያ ካሉና እንዲሁም አዲስ አበባ ውስጥ ከሚንገላወዱ ወዶ ገባዎች ሲሆን የዚህ ጦር መስራችና መሪ በሆነው ስዊድናዊ መኮንን ጦሩ እየተመራ ወደ ጣርማበር ገሰገሰ። እቺ ወሳኝ የሆነች ቦታ ግን ገና ድሮ በጣሊያኖች እጅ ወድቃ ነበር። ከጣርማ በር በኋላ የጣሊያን ጦር ወደ አዲስ አበባ ያደረገው ጉዞ ግን በሁለመናው ወታደራዊ ሰልፍ ይመስል ነበር። የመጀመሪያው ሜካናይዝድ ጦር 1725 ተሽከርካሪዎችን ይዞ በጣርማ በር በኩል አርጎ በደብረ ብርሃን አልፎ ወደ አዲስ አበባ ያለ ችግር ገሰገሰ። ሶስተኛው ክፍለ ጦር ደግሞ ባስቸጋሪው መንገድ በፍቼ በኩል ወደ አዲስ አበባ ሄደ። በዚህ መልኩ ወደ አዲስ አበባ የሚጎርፈው የጠላት ጦር ሊያቆመው የሞከረ ምንም ኃይል አልነበረም። የአዲስ አበባ መንገድ ክፍት ነው። ከዛሬ ነገ ጣሊያኖች አዲስ አበባ ገቡ እየተባለ ሲሰጋ ሚያዝያ 22 ቀን ጃንሆይ በጣት ከሚቆጠሩ ታማኝ ወታደሮቻቸው ጋር አዲስ አበባ ቤተ መንግስት ገቡ። ጃንሆይ ያሸንገን ሃይክ ሲሻገሩ እንደዚያ በጣሊያን አውሮፕላኖች ቦምቦችና በራያና አዘቦች እየታለሙ በሚተኮሱ ጥይቶች የኢትዮጵያ ሰራዊት ሲረግፍ ከሁሉም በላይ ጣሊያኖች የጭስ መርዝ መትረፋቸው ራሱን የቻለ ታላቅ ተአምር ነው። እድለኛም ናቸው። ጣሊያኖች በጥሩ መረጃ ተከታትለው በቦምብና በጭስ መርዝ ሆን ብለው ያጋዩት ጃንሆይን አጅቦ ይሄድ የነበረውን ሰራዊት ነበር። ጃንሆይ እንዲህ መላው በጠፋ ቀውጢ በሆነ ሰዓት ያሸንገን ሃይቅ የመሻገሩን ሐሳብ ቀይረው ተገንጥሎ ብቻውን በራያዎችና አዘቦች በጣሊያኖች ተከቦ ፍዳውን የሚያዩን የአራተኛውን ረድፍ ጦር ለመርዳት ዞረው ቆርበቱ ላይ ለመግጠም የወሰኑትን ውሳኔ በትላልቆቹ ሹሞቻቸው ውትወታ ትተው እያዘኑ አሸንጌን ተሻገሩ። በቆርበቱ የጦር አውድማ በሺዎች የሚቆጠሩ ምርጥ የኢትዮጵያ ልጆች የጠላትን አንገት እያነቁ ጥለው ወደቁ። በእነዚህ ሹማምንቶቻቸው ውትወታ ጃንሆይ ሚያዝያ 27 ቀን እንደገና ጦራቸውን አሰባስበው ለዙም ጣሊያኖች በማይዳፈሩት መንገድ በላሊበላ በኩል አድርገው ወደ ደሴ ጉዞ ጀመሩ። ከሰባት ቀን አድካሚ የእግር ጉዞ በኋላ ላሊበላ ገቡ። ከዛሬ 700 ዓመት በፊት ሆዷን ቆፍራ ከአንድ ወጥ ድንጋይ ልጇን ፈልፍላ ውብ ቤተክርስቲያኖችን ሰርታ በሆዷ አቅፋ በምትኖረው ላሊበላ ለሁለት ቀናት ያህል አረፉ። ያ በኋላ በሚቀጥሉት 7 ቀናት ተጉዘው ወደ መቅደላ አፋፍ ሲቃረቡ መቅደላ በጣሊያኖች እጅ መውደቋን ሰሙ። እንዲህ ሽፍታ በሽፍታ በሆነው አገር ውስጥ እጅጉን የደከመውንና ቁጥሩም አሽቆልቁሎ የወረደው ሰራዊታቸውን እየመሩ ወደ ወረይሉ ሂደው ቢያንስ በስልክ ከአዲስ አበባ ጋር ለመገናኘትና ዓለም ምን እያለ እንደሆነ ለመስማት ከፍተኛ ተጋድሎ በማድረግ ወረይሉ አፋፍ ላይ ደረሱ። ጠማማ ድል ወረይሉም በጣሊያኖች ወድቋል። አሁን ሌላ ምንም አማራጭ አልነበራቸውም። ያላቸው ብቸኛ አማራጭ ጣሊያኖች ለጊዜው የማይደፍሩት አስቸጋሪው የፍቼ መንገድ ብቻ ነበር። ይህ ለዝንጀሮ እንኳ የሚታክት መንገድ እንደማንም ተራ ወታደር ተጉዘው ሚያዝያ 21 ቀን ፍቼ ገቡ። በዚያው ቀን ከአዲስ አበባ በርካታ ተሽከርካሪዎች መጥተው ወደ አዲስ አበባ ወሰዷቸው። የኛም ግዳጅ በፍቼ ተጠናቀቀ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።